voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከእሁድ መጋቢት 12 2013 ዓ.ም ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ። በዚህ ምሽት ትግራይ ውስጥ የጾታ ጥቃት ሰለባዎች መሆናቸውን የተናገሩ ሴቶችንና የክልሉን ጊዜያዊ አስተዳደር ምላሽ የያዘ ዘገባ ይዘናል። ትግራይ ውስጥ ባለው አጠቃላይ ሁኔታ ላይ የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበርና ከህወሓት መስራቾች አንዱ የግንባሩ የቀድሞ ታጋይ ዶክተር አረጋዊ በርሄን አነጋግረናል። ክርክርም ይዘናል። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በትግራይ ክልል ያለውንና አሳሳቢ ያሉትን ሁኔታ አስመልክቶ ከኢትዮጵያ መሪዎች ጋር እንዲወያዩ በዩናይት ስቴትሱ ፕሬዚዳንት ጆ ባይደን የተላኩት ሴናተር ክሪስቶፈር ኩንስ ትናንት ማምሻውን ከኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተገናኝተዋል። ይህን ውይይት አስመልክቶ እስካሁን ከሁለቱም ወገኖች የወጣ ይፋ መግለጫ የለም። እስክንድር ፍሬው ተከታዩን አድርሶናል።
ትናንት ከሰዓት አዲስ አበባ የገቡት ሴናተሩ ማምሻውን ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው መወያየታቸውን የኢትዮጵያ ቴሌቪዥን ዘግቧል። በትግራይ ክልል ያለው ሁኔታ፣ በኢትዮ ሱዳን ድንበር ያለው ውጥረትና የህዳሴው ግድብ ደግሞ በውይይቱ የተነሱ ነጥቦች መሆናቸውን ዘገባው አመልክቷል። ውይይቱ ይህንን ጉዳይ ጨምሮ በሌሎች ነጥቦች ላይ የተመከረበት እንደነበርም ነው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያብራሩት።
በትግራይ ህግ በላይነትን በማስጠበቁ ሂደት ውስጥ ሎካል ሚሊሽያን እንደ ውጭ ሀገር ኃይል የመቁጠሩ አቅጣጫ በፍጹም ማስኬድ አግባብነት እንደሌለው፣ የውስጥ ጉዳይ የኢትዮጵያ ጉዳይና የኢትዮጵያ ሉዓላዊ ጉዳይ መሆኑን፣ በዚህ ረገድ የኢትዮጵያ መንግስት ትክክለኛውን አቋም እያስረዳ መሆኑን፣ የአሜሪካ መንግስትም እንደ ወዳጅ መንግስት ትክክለኛውን ነገር እንዲያጤነው እንዲረዳው አብሮ ለመስራትና ያልተስተካከሉ ነገሮች ነው አብሮ ለማስተካከል በኢትዮጵያ በኩል ያለውን ፍላጎት ገልጸውላቸው ገንቢ የሆነ ውይይት አካሂደው ነው የተለያዩት ማለት ይቻላል።
ሴናተር ክሪስቶፈር ኩንስ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ስለመወያየታቸው ግን እስካሁን የተገለጸ ነገር የለም። የኢትዮጵያ ቆይታቸውን አስመልክቶም ከዩናይትድ ስቴትስም ሆነ ከአስተናጋጁ አገር እስካሁን የወጣ ይፋ መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። በሰሜን ሸዋ ዞን አጣዬ አካባቢ ከትናንት በስቲያ አንስቶ የተከሰተው በጦር መሳሪያ የታገዘ ግጭት ቢቀዘቅዝም አሁንም አካባቢው ግን አለመረጋጋቱን ነዋሪዎች እየገለጡ ነው። አጣዬ ወታደራዊ ጥቃቱን ተከትሎ የዘረፋ ሰለባ ሆናለች የሚሉ ድምጾችም እየተሰሙ ነው። የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብንም ጥቃቱን ተከትሎ መግለጫዎችን አውጥተዋል። መስፍን አራጌ ዝርዝሩን ይዟል።
ከአሜሪካ ድምጽ ሬዲዮ ጋር የአፍታ ቆይታ የነበራቸው የፍራታና ግድም ወረዳ አስተዳዳሪ ደምሰው መቸሻ ዛሬም አጣዬ ከተማና ዙሪያዋ በወታደራዊ ጥቃት ምክንያት አልተረጋጋችም ብለዋል።
አጣዬ በጣም ጭር ብሏል። አገልግሎቶች ያሉ ቤቶች ተዘጋግተዋል።
በከባድ መሳሪያ የታገዘ ወታደራዊ ጥቃት የሰነዘረው አካል ከተማዋን እየዘረፈና እያቃጠለ ነው ሲሉ የዘረፋው ሰለባ የሆኑ የከተማዋ ነዋሪ ለአሜሪካ ድምጽ ሬዲዮ ገልጸዋል።
ቤቱም በአጠቃላይ ሰባብረውታል። እኛ ሰፈር ብዙ ቤት ከስም እስከስቡት መደዳም ያሉት የሚዘረፉት ቴሌቪዥን አልቀረ ሁሉም በቃ ፍርጅም በጣም ሁሉም ቤት ባዶ አድርገውታል። መውሰድ የሚያችሉትን ንብረት ደግሞ እየሰባበሩ ሲመጡት
ቤቶ ተዘርፏል።
አዎ ተዘርፏል። አሁ
ችግሩ ወደ ሸዋሮቢት ከተማ ተዘዋውሮ ለሰዎች ሞት ምክንያት የሆነ ግጭት ተፈጥሮ እንደነበረም ከስፍራው የደረሰን መረጃ ያመለክታል።
ለዚህ ከአስራአንድ ሰዓት ጀምሮ እስከ ሶስት ሰዓት አራት ሰዓት ድረስ ነበረ
ተኩስ
ጠላ መሳሪያ ይዛል። ከተማዋን ቀዝቅዟል፣ ተረጋግተዋል። ያው ሞት ነው የተወሰነ አንድ ሶስት ሰው አለ።
በምን አረጋገጣችሁ አንድ ሶስት ሰው መሞቱ ነው?
የሰፈር ሰው ናቸው።
የት አካባቢ ነበረ ተኩስ ልውጡ የነበረው?
ጀባ አካባቢ በአጠቃላይ።
ይህ በእንዲህ እንዳለ የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብን ጥቃቱን በማውገዝ መግለጫ አውጥተዋል። ከአዲስ አበባ በደብረ ሲና እንዲሁም ከደሴ በደብረ ሲና በኩል ወደ አዲስ አበባ የሚደረገው ጉዞ ተቋርጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። መስፍን አራጌ ለዘገባው አመሰግናለሁ። በሚያንማር ማንዳ ላይ በተወሰራዊቱ የተፈጸመውን መፈንቅለ መንግስት የሚቃወሙ ሰልፈኞች በጸጥታ ኃይሎችና በፖሊስ የሚደርስባቸውን የኃይል እርምጃ ለማስቀረት የተቃውሞ ሰልፋቸውን ወደ ሌሊትና ንጋት ሰዓታት አዝረዋል። ከትላንት ሌሊት እስከ ዛሬ ማለዳ የቀጠለውን ህዝባዊ የተቃውሞ ትዕይንት ነጭ የስራ ልብሳቸውን ያደረጉ ሐኪሞች፣ ነርሶች፣ የሕክምና ተማሪዎችና የፋርማሲ ባለሙያዎችም መሪያችንን እናድን ለመጪው የህይወት እድላችን እንቆም ሲሉ የሀገሪቱን የቀድሞ ተመራጭ መሪ አንሳን ሱቺን ያነሱበት መፈክር ያሰሙ አፍቃሪ ዲሞክራሲ ሰልፈኞችን ተቀላቅለዋል። ሱቺና ሌሎች በዲሞክራሲያዊ ምርጫ የተመረጡ የፓርቲያቸው አመራሮች ካለፈው ጥር 24 2013 አንስቶ በስር ላይ እንደሚገኙ ይታወቃል። የቀድሞ የሚያንማር መናገሻ ሰሜናዊቱ ከተማ ማንዳ ላይ የሀገሪቱን መንግስታዊ ስልጣን በኃይል የተቀራመተውን ወታደራዊ አስተዳደር በመቃወም የተነሳሳው ህዝባዊ እንቅስቃሴ ማዕከል ሆና ቆይታለች። በሌላ ዜና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ባለፈው አርብ በምስራቃዊ የሻን ክፍለ ግዛት በምትገኘው የአንግባን ከተማ 8 የተቃውሞ ሰልፈኞች በሚያንማር ወታደራዊ ኃይል መገደላቸውን ተከትሎ በጥብቅ አውግዘዋል። ለአፍጋኒስታን የሰላም ድርድር ተስማሚ ሁኔታ ለመፍጠር ለሶስት ወራት የሚዘልቀውን ግጭቶችን ለመቀነስ የቀረበውን ሐሳብ ዩናይትድ ስቴትስ ሳትሆን እኛንን ያቀረብነው ሲሉ ሁለት የአፍጋኑ አማጺ ታሊባን መሪዎች ለአሜሪካ ድምፅ በሰጡ ቃል አስታወቁ። ከጉዳዩ ጋር ግንኙነት ያላቸው በሙሉ ሁከትን የሚቀንሱበትን እቅድ አቅርበናል፣ ይሁን እንጂ ይህ የተኩስ አቁም አይደለም ያሉት የቡድኑ ቃል አቀባይ መሐመድ ናኢም ናቸው። ሆኖም ተጨማሪ ዝርዝር አልሰጡም። ሌላው የታሊባን ባለስልጣን በበኩላቸው እቅዱ ቀደም ሲል ኳታር ላይ የዩናይት ስቴትስ እና የታሊባን ወኪሎች ሲነጋገሩበት የቆየ ነው ብለዋል። ሁለቱ ወገኖች በቅርቡ ዶሃ ላይ በታሊባንና በአፍጋኒስታን የእርቀ ሰላም ጥረት የዩናይት ስቴትስ ልዩ ተወካይ ዛልሜ ካሊዛድ መካከል በተካሄደው ስብሰባ ላይ ጭምር የተወያዩበት መሆኑን ስማቸው እንዳይገለጽ የጠየቁ አንድ የታሊባን ባለስልጣን ተናግረዋል። ሐሳቡ ለመጀመሪያ ጊዜ የተገለጠው በያዝነው ወር መጀመሪያ ላይ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአፍጋኒስታን ፕሬዚዳንት አሽራፍ ጋኒ በጻፉት ደብዳቤ ነው። ቆይቶም ደብዳቤው በስውር ለመገናኛ ብዙሃን እንዲደርስ ተደርጓል። ከቃል አቀባያቸው በስተቀር ሌሎች የታሊባን ባለስልጣናት ከመገናኛ ብዙሃን ጋር መነጋገር ስለማይፈቀድላቸው ስማቸው እንዳይጠቀስ መጠየቃቸውንም የአማጺው ቡድን ባለስልጣናት ጨምረው አስረድተዋል። በመጨረሻም ዜና ኮቪድ-19። የህንዱ ግዙፍ የዓለም የክትባት አምራች ኩባንያ የክትባት መድኃኒቶችን መድረስ በመጠባበቅ ላይ ለሚገኙ ሶስት አገሮች ክትባቶቹ ከታቀደው ጊዜ ዘግይተው እንደሚደርሱ አስታወቀ። ዘሴረም ኢንስቲትዩት በመባል የሚታወቀው የክትባት አምራች ኩባንያ የክትባቶቹን መድረስ በመጠባበቅ ላይ ያለው ዓለም የፈጠረው እጅግ የበዛ ጫና ለመዘግየቱ ምክንያት መሆኑን የክትባት መድኃኒቱን በመጠባበቅ ላይ ለሚገኙት ብራዚል፣ ሞሮኮና ሳውዲ አረቢያ አሳውቋል። ኩባንያው ለህንድ ከሚያቀርበው ክትባት ይልቅ የሚበልጠውን መጠን በመሸጥና በመለገስም ትችት እየደረሰበት ነው። በሌላ በኩል በህንድ ለወረርሽኙ የሚጋለጡ ሰዎች ቁጥር በብዛት እየጨመረ መሆኑ ተዘግቧል። ከህዝቧ 11 ሚሊዮኑ ለቫይረሱ የተጋለጠባት ደቡብ እስያዊቱ ሀገር በኮቪድ-19 ተጋላጮች ብዛት በዓለም ሶስተኛ ደረጃ ላይ ትገኛለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 12 2013 ዓመተ ምህረት ምሽት ፕሮግራም ነው። ፀሐይ እንዴት ናት? የት ናት?
እቺ አውሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አውሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አውሮፕላን አልተሰራም እና
ከካፕቴን ዘላለም አንዳርጌ ጋር የተደረገ ቃለ ምልልስ ይዘናል። አብራችሁን ሁኑ። አሁን ወደ መጀመሪያው ዝግጅት እንዝለቅ። ትግራይ ውስጥ የመደፈር ጥቃት እንደተፈጸመባቸው የሚናገሩ ከ580 በላይ ሴቶችና ልጃገረዶች በከበደ የአካልና የአእምሮ ስቃይ ላይ እንደሚገኙ ለቪኦኤ ገልጸዋል። እርዳታ ለማግኘት ወደ ተለያዩ የሕክምና ተቋማት የሄዱት ተጎጂዎች ዕድሜያቸው ከ8 ዓመት እስከ 90 ዓመት እንደሚደርስ ከትግራይ የሴቶች ጉዳይ ቢሮ የተገኘ መረጃ ይጠቁማል። በተፈጸሙባቸው ጥቃቶች ለኤችአይቪ እና ለሌሎችም ተላላፊ በሽታዎች የተጋለጡ፣ የአካል ጉዳት የደረሰባቸውና ጽንስ ለማቋረጥ የተገደዱም እንደሚገኙባቸው ተገልጿል። የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድህን ብዙዎቹን አናግሮ ያጠናቀረውን ዘገባ አዳነች ፍስሐ ታቀርበዋለች።
ከጦርነቱ ሸሽታ ከነ ልጆቿ በረሃ ላይ እንደቆየች የገለጸች አንዲት ባለትዳርና የሁለት ልጆች እናት ወደ ቤቷ ስትጓዝ የኤርትራ ወታደሮች እንደያዟትና ጥቃት እንዳደረሱባት ትናገራለች።
ናተይ ደኣ ብጥረ ዕለት ሓደ ግዜ ክተወርሑ ማለት እዩ ኣብ ዓዲግራት ዙርያ ኮይኑ ቀርሰበር እዩ ዛላንበሳ መስመር እዩ ኣብኡ እዩ ያው ብዙ ኩነታት ቀለብ ወዲአ ኣብ ሓዲመ
ከነ ልጆቼ ሸሽቼ ስለነበር ቀለብ ጨርሼ ስንቅ ለማምጣት ከሁለት ወር በፊት ጥር አንድ ወደ ቤት ስመጣ ዓዲግራት ዙርያ ቀርሰበር የሚባል ቦታ ዛላንበሳ መስመር ላይ መንገድ ላይ ያዙኝ። 15 ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸውም። በምን አይነት ሁኔታ እንዳሉ አላውቅም። ጥር አንድ ከጧቱ 3 ሰዓት ላይ ይዘውኝ ድሮ 20ኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር 7 ቀን ይለቀቁኝ። አንዱ ግደላት ሲል ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ። ደም ይፈሰኝ ስለነበር 3 ቀን ቆይቼ እየተንፏቀኩኝ ወደ አውራ መንገድ ወጣሁ።
በሩቅ ያዩት ቤተ ጨርቆስ የሚባል ቤተክርስቲያን አገልጋይ ቄስ ደግፈው እስከ ዓዲግራት ወሰዷት። በኋላ አንድ የባጃጅ ሹፌር ወደ አዳጋ ሐሙስ እንደወሰዳትና ሰዎች ገንዘብ አዋጥተው መቀለ አይደር ሆስፒታል እንዳደረሷት ትገልጻለች። ሆስፒታል ውስጥ በጣም እንደተንከባከቧት የምትናገረው ተጎጂ ከባድ የአካል ጉዳት ስለደረሰብኝና በከፍተኛ ስቃይ ውስጥ ስለነበርኩ እስካሁን ክትትል እየተደረገልኝ ነው ብላለች። በጥቃቱ ወቅት ሊያስጥሯት የሞከሩ ወታደሮች ኖሩ እንደሆነ ተጠይቃ እንዲህ ብላለች።
አይተውኛል። የሻቢያማ ሞልተው ነበር። አማራዎች ግን የሉም። ሀገራችን ውስጥ ያሉት የኤርትራ ወታደሮች ናቸው። እንኳን ሊገላግሉኝ ይቅርና አሁንማ የኛ ጊዜ ነው እያሉ እየተሳደቡ መፈጠሬን እስክጠላና እስክሞት ድረስ ተጫወቱብኝ። በህይወት ዘመኔ ሁሉ አረሳውም። ሰብአዊነት የሚባል ነገር የላቸውም።
አንዲት የቄስ ሚስትም ሲደፈሩ ማየቷን ቦታውንና ቤተክርስቲያኑን በስም ጠቅሳ ትናገራለች። የጾታ ጥቃት ሰለባ የሆኑ ሴቶች ወጥተው ድምፃቸውን በድፍረት እንዲያሰሙም ትመክራለች። ተመሳሳይ የመደፈር ጥቃት እንደደረሰባቸው የገለጹ ሌሎች 2 ሴቶችም መቀለ ውስጥ በአንድ ጊዜያዊ ማቆያ ቦታ ሕክምናና እንክብካቤ እየተደረገላቸው ይገኛሉ። በኤርትራ ወታደር እንደተደፈረች የተናገረች የ19 ዓመት ዕድሜ የ12ኛ ክፍል ተማሪ ከመቀለ ወጣ ብሎ በሚገኝ ሐረና የሚባል ቦታ ላይ ደረሰብኝ ያለችውን ታስረዳለች።
የኤርትራ ሰራዊት ህዳር 30 መቀሌ ሲገቡ አንድ ወታደር ከሌሎች ሴቶች ለይቶ ከያዘኝ በኋላ ወደ ቤት አስገባኝ። መታወቂያ ይዤ ነበርና አሳየሁት። አባትሽ ሚሊሻ ነው ወይ ብሎ ጠየቀኝ። እንዳልሆነ ነገርኩት። ከዚያ ደፈረኝ። የያዝኩትን ብርና ሞባይል ስልክም ቀምቶ ለቀቀኝ።
የደረሰባት ጉዳት ከባድ እንደነበርና ለሁለት ሳምንታት ያህል እንደተሰቃየች መጀመሪያ ላይ ወንድሟ እንዳሳከማት ገልጻለች። የደፈርሽ የኤርትራ ወታደር መሆኑን እንዴት አወቅሽ ተብላ ስትጠየቅ
ዋላ ብትግርኛ ነይ ነገር ኮሌሮ ሀምዝና ኤርትራን የካዘራ
እንዴ? በትግረኛ ነበር የሚናገረው። የአነጋገር ዘዬው የኤርትራ ነው። በደንብ እኮ ነው የምናውቃቸው። ብዙ የኤርትራ ወታደሮች ስለነበሩ በደንብ ነው የሚታወቁት። ቤታችን መንገድ ዳር ነው። ብዙ ሰራዊትም ያልፍ ነበር። ሰው ወደ ቤት ሲመለስ፣ እኔም ከበረሃ ስመለስ 5 ሴቶች ነበሩ። ከእነሱ መካከል ጎትቶ ነው የወሰደኝ።
ከዚህ ሁኔታ ተርፋ ትምህርቷን መቀጠል እንደምትፈልግ ትናገራለች። ሽረንዳ ስላሴ፣ አክሱም፣ አድግራት፣ ውቅሮና መቀለ ውስጥ ከ580 በላይ ሴቶችና ልጃገረዶች በወታደሮች ተደፍረው ወደ ሕክምና መስጫ ማዕከሎች መሄዳቸውና በተለያየ ደረጃ ሕክምና ማግኘታቸውን አሁንም በሕክምና ላይ ያሉ መኖራቸውን ቪኦኤ ከትግራይ የሴቶች ጉዳይ ቢሮ ያገኘው መረጃ ይጠቁማል። አዳዲስ መረጃዎች በየጊዜው እየደረሱት መሆኑንና የተደፈሩት ሴቶች ቁጥር አሁን ከሚነገረው በላይ ሊሆን እንደሚችል የሚገምተው የክልሉ የሴቶች ጉዳይ ቢሮ ምንጭ ሌሎች 48 ሴቶች በተለያዩ ወታደራዊ ካምፖች ውስጥ ታግተው እንደሚገኙና ከነዚህም ቀርሰበር ላይ 8 ሴቶች፣ አድዋ ገጠር ደግሞ 7 ሴቶች ታግተው ብዙ በደል እየተፈጸመባቸው እንደሆነ አመልክቷል። ድንበር አልባ ሐኪሞች የሚባለው የሰብአዊ እርዳታ ቡድን የታገቱትን ሴቶች ለማስለቀቅ እየሰራ መሆኑን ምንጮች ቢገልጹም የዚህ ዘገባ አጠናቃሪ ገብረ ገብረ መድህን ስለ ጉዳዩ ለማጣራት አዲስ አበባ ወደሚገኘው የቡድኑ ጽህፈት ቤት ስልክ መደወሉንና የኮሚኒኬሽንስ ኦፊሰሯ ክላውዳ ብሎም ስለ ጉዳዩ መናገር እንደማይፈልጉ የገለጹለት መሆኑን የወሲብ ጥቃት የሚፈጽሙባቸው የኢትዮጵያም የኤርትራም ወታደሮች መሆናቸውን 15 እና 20 የሆኑ የሚደፍሯቸው ግን የኤርትራ ወታደሮች መሆናቸውን ተጠቂዎቹ እንደሚነግሯቸው የክልሉ የሴቶች ጉዳይ ቢሮ እና መቀሌ የሚገኘው የአይደር ሆስፒታል ምንጮች ገልጸዋል። በተፈጸመባቸው የወሲብ ጥቃት ምክንያት ከፍተኛ የአካልና የአእምሮ ጉዳት ላይ መሆናቸው የተነገረ 40 የሚሆኑ ሴቶች ሴፍ ሃውስ ተብሎ በሚጠራው መቀሌ ውስጥ የሚገኝ እንክብካቤ ማዕከል እንደሚገኙ ተገልጿል። የወሲብ ጥቃት የተፈጸመባቸው ሴቶቹ ላልተፈለገ እርግዝና፣ ለኤችአይቪ እና በወሲብ ለሚተላለፉ በሽታዎች፣ ለወሊድ አካል መገልበጥ፣ ለወገብና የእግር መሽመድመድ፣ ለአእምሮ መረበሽና ለሌሎችም ችግሮች መጋለጣቸውን መረጃዎቹ ይገልጻሉ። የወሲብ ጥቃት ተፈጽሞባቸው መቀሌ ሆስፒታል የሚገኙትን ተዘዋውረው እንዳዩዋቸው የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ እቴነሽ ንጉሰ ተናግረዋል።
መቀለ ዘሎ አይደር ሆስፒታል ይበቀሳሉ ኢና የሚርና
መቀሌ አይደር ሆስፒታል ተኝተው የሚታከሙ አሉ። አይተናቸዋል። የደረሰባቸው ነገር በጣም የሚያሳዝን እንደሆነ ነግረውናል። ከዓለም ባንክ የመጡ ሰዎች ልናያቸው እንፈልጋለን ብለውን ስለነበር አብረን ሆነን አይተናቸዋል። ሁኔታቸው ያሳዝናል።
በወታደራዊ ካምፖች ተይዘው የወሲብ ጥቃት እየተፈጸመባቸው ይገኛሉ ስለተባሉት 48 ሴቶች መረጃ የለኝም ብለዋል ወይዘሮ ቴኔሽ።
ግን ከጊዜያዊ ምክትል ክልል መንግስት ዘለው ቁዋም
እንደ ጊዜያዊ አስተዳደርና እንደ ክልል መንግስት እየተፈጸመ ያለውን መጥፎ አድራጎት የሚያወግዘው እንደሆነ ፈጽሞ መደረግ እንደሌለበት መቆም እንዳለበት ይህንን የሚፈጽሙ ተይዘው ወደ ህግ የሚቀርቡበት መንገድ መፈለግ እንዳለበት ጠንካራ አቋም አለን። ምክንያቱም እህቶቻችን ናቸው። የሚደርስባቸውን ስቃይ እንጋራለን።
የወሲብ ጥቃት የሚፈጽሙት የኤርትራም የኢትዮጵያም ወታደሮች መሆናቸውን ተጠቂዎቹ ለክልሉም ለፌዴራል መንግስቱ ሰዎችም እንደሚናገሩ እና ጥቃቱን ማስቆም ያለበት የፌዴራል መንግስት ነው ብለው እንደሚያምኑ ያሳሰቡት ወይዘሮ ቴኒሽ ንጉሰ የክልሉ መንግስት ኃላፊነት መጠየቅና መከታተል እንደሆነ አመልክተዋል። እየተፈጸመ ስላለው ጥቃት በግላቸው የሚሰማቸውን ወይዘሮ ቴኒሽ ገልጸዋል።
ከንጓደ ምስተይቲ ዝስምዐኒ ኣሎት ፈይናንሽር ገብሮ ብጣዕሚ ሕመኒ ውሽጠ ይደኒ ክገልፆ ኣይክእልን።
እንደ ሴት የሚሰማኝ ነገር አለ። ስቃያቸውን እጋራለሁ። በጣም ያመኛል። ውስጤም ይደማል። ስቃያቸውን ልገልጸው አልችልም። ምክንያቱም እነዚህ ልጆች ስንት ተስፋ፣ ስንት አላማ ያላቸው ክብራቸውን እንደጠበቁ ሳይፈልጉት ነው ይህ እየደረሰባቸው ያለው። ማንኛውም ሰብአዊነት የሚሰማው ሰው ይህ እንዲቆም ድምፁን ማሰማት አለበት።
የኢትዮጵያ የሰብአዊ መብት ኮሚሽን ባለፈው ወር ባወጣው ሪፖርት ጦርነቱን ተከትሎ ከመቀለ፣ ከአድግራት፣ ከአይደር እና ከውቅሮ ሆስፒታሎች አገኘ ባለው መረጃ በ108 ሴቶች ላይ የመደፈር ጥቃቶች እንደተፈጸሙ ገልጾ ነበር። የኢትዮጵያ መንግስት ትግራይ ውስጥ ተፈጽመዋል የሚባሉትን የሰብአዊ መብት ጥሰቶች፣ ጥቃቶችና የጭካኔ አድራጎቶች እንደሚያጣራ አስታውቋል። የክልሉ ጊዜያዊ አስተዳደር እንዲሁም የፌዴራሉ መንግስት ሲቪል፣ የፖሊስና ወታደራዊ ከፍተኛ ባለስልጣናት ምላሽ እንዲሰጡበት ተከታታይ ጥረቶችን እያደረግን እንገኛለን።
ገብረን ለዘገባው አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን ከዛሬ ሳምንት እሁድ መጋቢት 19 ጀምሮ የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትዝ ይሆናል። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ተሸጋግራችሁ ውይይት ከዶክተር አረጋዊ በርሄ ጋር ትግራይ ክልል ውስጥ አሁን ያለው ሁኔታ የህወሓት አመራር የፈጠረው ውስብስብ ችግር ነው ይላሉ የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበርና ከህወሓት መስራቾች አንዱና የቀድሞ ታጋዩ ዶክተር አረጋዊ በርሄ ክልሉ አሁን ያለበትን ሁኔታ በተመለከተ ከተለያዩ ወገኖች የሚነሱ ጥያቄዎችን ይዘን እይታቸውን እንዲያካፍሉን ጠይቀናቸዋል። ዶክተር አረጋዊ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ሆነው እያገለገሉ ይገኛሉ። ዶክተር አረጋዊ ብርሄን ያነጋገረችው ጽዮን ግርማ ነች። ቀጥሎ ይቀርባል።
በጣም አመሰግናለሁ ዶክተር አረጋዊ በርሄ ለቃለ ምልልስ ፈቃደኛ ስለሆኑ። ጥያቄን የምጀምረው ትግራይ ክልል ቀውስ ውስጥ መሆኗ በተለያየ መልኩ በሚወጡ ዘገባዎች እየተገለጸ ነው። ሰብአዊ ቀውስ አለ፣ የጦርነት ሁኔታ አለ፣ የፖለቲካ እንደዚሁም ቀውስ አለና የቀድሞ የህወሓት ታጋይ እንደመሆኑ በኢትዮጵያ ፖለቲካ ውስጥ ደግሞ አንጋፋ የፖለቲካ ሰው እንደመሆኑ የትግራይን ሁኔታ እንዴት ነው የሚገመግሙት? እንዴት ነው እይታው? ዛሬ ያሉት የእርስዎ እይታ ምን ይመስላል?
በቅድሚያ በጣም አመሰግናለሁ ሲሆን ለቃለ ምልልሱ። በትግራይ ያለው ሁኔታ የህወሓት አመራር የፈጠረው ችግር ነው። በጣም ውስብስብ ችግር ነው። በኢትዮጵያ ህዝብ ንቅናቄ ተገፍቶ ትግራይ ሂዶ ከመሸገ በኋላ ህዝቡን በተሳሳተ ፖለቲካ አነሳስቶ አደራጅ ለጦርነት መክት የሚል መከተ የሚል መፈክር አንስቶ አላማው እንደገና ከ7 ዓመታት በኋላ ተመልሶ ወደ ስልጣን ለመምጣት አቅዶ ነበር። ከዚህ የተነሳ ባጭሩ የሀገራችን መከላከያ ሰራዊት ላይ ጦርነት ከፈተ። መከላከያ ሰራዊቱ በየካምፑ ያለ መቀሌ፣ አድዋ፣ ሽሬ፣ ሁመራ ያለ በአንድ ጊዜ በአንድ ሰዓት ጦርነት ከፍቶ ጥቃት አደረሰበት። ጥቃቱ ደግሞ ለይቶ ነው፣ በተለይ ከትግራይ ውጭ የሆኑ የሰራዊት አባላት ላይ ነው እና ይሄ ዘርን የለየ ስራ ስለሆነ ወንጀሉ በጣም ከባድ ያደርገዋል። ስለዚህ መከላከያ ኃይሉ ተደራጅቶ እንደገና የግድ መከላከል ነበረበት። የታሰሩ እና ጉዳት የደረሰባቸው አባሎችም ማስወጣት ማስፈታት ስለነበረበት የመልስ ጥቃት አደረገ። የህወሓት አመራር ሰራዊቱን ይዞ ተበተነ፣ ሸሸ። ከዚህ በኋላ እንግዲህ ያለው ሁኔታ ትንሽ የተመሰቃቀለ ነው። ምክንያቱም የሱዳኖች እና የግብጾች መግባትም ስላለበት የግድ የኢትዮጵያ ሰራዊትን ለመደገፍ የኤርትራ ሰራዊት ገባ። የኤርትራ ሰራዊት ለገባበት ዓላማ ብቻ አይደለም ያተኮረው፣ በህዝቡ ላይ ችግር ፈጥረዋል። የንብረት ዝርፊያ፣ ሌላም ጥፋት አድርሷል። ይሄ ተቃውመናል እኛ። ለኢትዮጵያ ሰራዊት ለመርዳት መግባቱ ትክክል ሆኖ ምክንያቱም የህወሓት አመራርም ሌሎች አስይዞ ሀገራችን ለማተራመስ አቅዶ ስለነበረ ነው። ስለዚህ ይሄ የፈጠረው ቀውስ ትግራይ ውስጥ አሁንም አለ። ገና አለ የለትም። የተበተነው የህወሓት ሰራዊት በየጫካው ገብቶ በተሳሳተ ቅስቀሳ መከተ በሚል ትግራይ እንገነጥላለን በሚል ቅስቀሳ ሆን አብዶ አሁንም ጫካ ሆኖ ችግር እየፈጠረ ነው ያለው። ስለዚህ ዞሮ ዞሮ በአጠቃላይ አሁን የትግራይ ህዝብ ያለበት ችግር የህወሓት አመራር የፈጠረው ችግር ነው ባጭሩ።
ወደ ሌላ ዝርዝር ጉዳዮች ከመግባታችን በፊት ስለ ህወሓት አመራሮች እናንሳ። የህወሓት አመራሮች በተደጋጋሚ ሲሉት እንደነበረው ይሄ ጦርነት ከመጀመሩ በፊት የፌዴራሉ መንግስት የኤርትራ ሰራዊትና የአማራ ክልል ልዩ ኃይል ዙሪያችንን በመክበብ ወረራ ለመፈጸም እየተዘጋጀብን ነው፣ ጦርነት እየተጎሰመ ነው፣ ራያችን ላይ ጦርነት ውስጥ እንድንገባ እየተደረገ ነው የሚሉ ነገሮችን ይናገሩ ነበር። በኋላም ላይ ራሳችንን ለመከላከል የወሰድነው እርምጃ ነው የሚል ነገር ነበር የሚያነሱት። ይሄንን የህወሓት አመራሮች ሲሰጡት የነበረውን ምላሽ እርስዎ እንዴት ያውታል?
ውሸት ነው ባጭሩ። ምክንያቱም ኢትዮጵያ ውስጥ የመጣው ለውጥ በህዝቡ እንቅስቃሴ ነው። የትግራይ ህዝብም ትልቅ አስተዋጽኦ ነው ያደረገው። እነዚህ የህወሓት አመራሮች ለማስወገድ አስተዋጽኦ አድርገዋል። ምክንያቱም ድህነት ነው ያወረሱት፣ ሌላ የመጡለት ነገር የለም። በተጨባጭ ለማስረዳት ከፈለግሽ ደግሞ አብዛኛው የትግራይ ህዝብ 80% የሚደርስ በምግብ ለስራ ይሄ የምጽዋት እህል የአውሮፓ፣ የአውስትራሊያ፣ አሜሪካ የምጽዋት እህል ሴፍቲኔት በሚባል የኖረ ነው ያለው። ምንም አላረጉለትም። ይሄ አካል ህዝቡ ይህም አውቆ ተቃውሞ አድርጓል። ይህንን ተቃውሞ ለመቀልበስ ፕሮፓጋንዳው መጣብህ፣ ጠላት መጣብህ፣ በሰሜን፣ በደቡብ፣ በምዕራብ እያሉ አዲስ ፕሮፓጋንዳ ከፈቱ። ህዝቡ መሰለው፣ ምክንያቱም ሌላ ሚዲያ የሚያዳምጠው ስላልነበረው ስለዘጉት። ከዛ በተጨማሪ ደግሞ ምሽጎች መቆፈር ጀመሩ፣ ትግራይ ዙሪያ ማለት ነው። እስከ ቆቦ ራያ ምናምን የሄዱ ምሽጎች በአማራ ሊመጣ ነው፣ በደቡብ በሰሜን ሻቢያ ሊመጣ ነው እያሉ ይሄ ፌዴራል መንግስት ሊወርህ ነው እያሉ ህዝቡን ሽብር ፈጠሩበት። ህዝቡ ደግሞ ሌላ አማራጭ ሚዲያ ማግኘት ስላልቻለ የተወሰነ ህዝብ በዚህ አምኖ በእርግጥ ፍራቻ አድሮበት እነሱን የመደገፍ እንግዲህ ከማታውቀው መላክ የምታውቀው ሰይጣን ይሻላል እንደሚባለው እነሱ ጋር የተወሰነ ህዝብ ተስልፏል። እና ይሄ ሊወርህ መጣ በሰሜን በደቡብ በምዕራብ የሚባለው ማንም የትግራይ ህዝብን ሊወር የተነሳ ሀይል የለም። ግጭቱ የነበረው በአጠቃላይ ታየ ነው ኢትዮጵያ የለውጥ መንገድ ነው የጀመረችው። ለውጥ በሚፈልግና ለውጥ በማይፈልግ ኃይሎች መካከል ብቻ ነው የነበረው ልዩነቱና ግጭቱ። ያንን ግን ወደ ህዝብ አስተላልፈው ችግር ውስጥ ከተውታል። ህዝቡ አሁን ህዝቡ ተሰባስቦ ይህንን አውቆ በተለይ ውጭ ያሉ የሚያወናብዱ ወገኖች ኃይሎች እነሱንም ጥቅማቸው ስለጎደለባቸው ብቻ ነው እንጂ እውነተኛ ተጨባጭ ምክንያት የለባቸውም። ስለዚህ ሊወር እየመጣ ነው የሚባለው እነሱ የፈጠሩት በሰው አንጎል ላይ የከተቱት ፈጠራ እንጂ የትግራይ ህዝብን ሊወር ያቀደ የተዘጋጀ ኃይል የለም። ምን አድርጎት የትግራይ ህዝብ? የትግራይ ህዝብ እኮ ድህነት ውስጥ የሚኖር ነው። ደህን ትወራለህ እንዴ? ዝም ብሎ ያልሆነ ነገር እነሱ ግን ከነበረባቸው የጥቅም ማማ ላይ ስለወረዱ ወደ ጥቅማቸው ለመመለስ ያደረጉት ስልት ነው።
በተወሰደው እርምጃ ወደ ጦርነት ውስጥ ተገብቷል። አንጋፋ የሆኑ የህወሓት ባለስልጣናት ተገድለዋል፣ የተወሰኑት ታስረዋል። አሁን ደግሞ ሌሎቹ የት እንዳሉ አይታወቁም። እና እነዚህ ጉዳዮች እርስዎ ላይ ያሳደሩበት ስሜት ምን ይመስላል? ምክንያቱም ከአብዛኞቹ ጋር አብራችሁ ሰርታችኋል፣ ትተዋወቃላችሁ። ከዛ በኋላ በሌሎች ቃለ ምልልሶች ላይ እንደሰማሁት ተመልሰው ከመጡ በኋላ እነዚህን ነገሮች ለማስተካከል የተወሰኑትን ደግሞ አግኝተው ለማነጋገር ሞክረው ነበር። እና ምን አሳደሩበት? ምን ስሜት ሰጡት?
መፈንቀል ያለብኝ ድንጋዮቹ በሙሉ ፈንክያለሁ ማለት ሁሉ ሙከራዎች ለሰላም አብሮ ለመኖር በውይይት ችግሮችን ለመፍታት ያልሞከርኩት ያልፈለቀልኩት ድንጋይ የለም። መሪዎቹ አሁን እንዳልሽው ግማሹ ተገድሎ ግማሹ ጠፍቶ ግማሹ ታስሮ ነው ያለው። እነሱ አንድ ባንድ ይሁን በግሩፕ ወይም በስብስብ አግኝቼ አነጋግሬያቸዋለሁ ወደ ሰላም እንደሚሸጋገር በስብሰባ በመቀሌ ስብሰባ የምሁራን ስብሰባ ላይም ተገኝቼ ወደ 300-400 የሚሆኑ ምሁራን የነበርበት ከእንግዲህ ወዲህ በሰላም የምንሸጋገርበት በዲሞክራሲያዊ መንገድ በህዝብ ውሳኔ ልዩነት ቢኖረንም የፕሮግራም ህዝቡ በሚወስነው ወደ ሰላም እንሸጋገር ብዬ ለምኛለሁ። በግለሰብ ደረጃ፣ በስብስብ ደረጃ፣ በስብሰባ ይሄ ኦን ዘ ሪከርድ ያለ ነገር ነው። ስለዚህ ሁሉ ማድረግ ያለብኝን ነገር ስላደረኩ አሁን እዚህ ላይ መውደቃቸው ምንም ጸጸት የለኝም። ትንሽ ይፈልጋሉ።
አሁን ያለውን የትግራይ ሁኔታ ከፋፍለን ስናየው አንደኛው በዓለም አቀፍ መገናኛ ብዙሃን በዓለም አቀፍ የሰብአዊ መብት ተቋማት ተሟጋች ተቋማት ድርጅቶች የሚወጣው ጦርነቱ በነበረበት ወቅት የመጀመሪያዎቹ ሳምንታት አክሱምን ጨምሮ የተፈጸሙ እጅግ ዘግናኝ የሆኑ አድራጎቶች እንዳሉ ነው። በተለያዩ ቦታዎች ግድያ፣ ዝርፊያ፣ ለመስማት የሚዘገንኑ ነገሮች እንደተፈጸሙ ተገልጿል። በትግራይ ክልል የእርስዎ ግምገማ ምንድን ነው? እዛ ላይ
በህዝቡ ላይ ግድያም፣ ዝርፊያም፣ ሌላም አስጸያፊ ስራዎች ተፈጽመዋል። ይሄ ሙሉ በሙሉ እንኮንነዋለን። በዚህ ህዝብ ላይ በጣም ነው የሚያሳዝን። ይሽትን ይሄ ህዝብ መከራ በዛበት ከፍ አግኝቷላል። ከጦርነት ወደ ጦርነት፣ ከችግር ወደ ችግር የተሸጋገረ ያለ ህዝብ ነው። በዛ ላይ እንዳልሽው በዚህ በጦርነት ቀውስ ምክንያት ብዙ ችግር ነው የደረሰበት። በጣም ነው የሚያሳዝነው። በጣም እናዝናለን። ለዚህ ሁሉ መንስኤው ምንድን ነው? ለዚህ ሁሉ መንስኤው የህወሓት አመራር የፈጠረው ጦርነት ነው፣ ሌላ አይደለም። ወዲህ ወዲያ ብለን የምንሸፍነው ነገር አይደለም። የህወሓት አመራር በክት የሚል መፈክር ይዞ ህዝቡን ለጦርነት ባያዘጋጅ ኑሮ ደግሞ ለማያዋጣ ጦርነት ይህ ሁሉ ችግር አይፈጠርም ነበር። ስለዚህ ስኩዌርሊ ሙሉ በሙሉ በዚህ ቀውስ፣ በዚህ ሰብአዊ መብት ረገጣ፣ በዚህ ዝርፊያ የመጀመሪያ ተጠያቂው ለዚህ ችግር የመራው የከፈተው የህወሓት አመራር ነው። እግረ መንገዳችን ሌሎች በዚህ ችግር ውስጥ ችግር እንዳለን ይገባናል፣ ያውቃለን። ቆርቦ አሳሪ ፈልግ ካርማ ማለት ፍርድ የሚያገኙ ፍርድ ነው ይኖርበታል በዓለም አቀፍ ተቋማት በኩል ማለት ነው። ተረፈ ግን የትግራይ ህዝብ ለደረሰበት ችግር የመጀመሪያ እና ዋነኛው ተጠያቂ የህወሓት አመራር ብቻ ነው።
ጥቃት የደረሰባቸው ሴቶች፣ እናቶች፣ አባቶች በጦርነት ውስጥ ምንም ተሳትፎ የሌላቸው እንደሆኑ እየተገለጸ ነው። ለምሳሌ ከየቤታቸው ወጥተው የተረሸኑ እንዳሉ በአክሱም በወጣው አምነስቲ ኢንተርናሽናል ባወጣው ሪፖርት ላይ ግለሰቦቹም ለአሜሪካ ድምጽም የተናገሩ አሉ። እንደዚህ ካንደበታቸው የሚወጣው በጦርነት ውስጥ ተሳትፎ ያልነበራቸውን ሰዎች ሆን ብሎ እና ሲስተማቲክ በሆነ መንገድ ማጥቃት የሚል ነው። ይሄንን እንዴት ነው የሚያዩት?
ወረትን ለመናገር በጦርነት ወቅት ችግር ይፈጠራል። ጦርነት እንግዲህ ማለት እንግዲህ አባል ወይም የአንቺ አባል በቴሊት ከተመታብሽ አንቺ ጡብ አልሰማሽም፣ የመታውን ሰው ብድር ለመመለስ መንቀሳቀስሽ አይቀርም ከቁጣ ያለበሳ ማለት ነው። እንደዚህ አይነት ችግሮች ጦርነት ውስጥ ይፈጠራሉ። አንዳንድ ሰዎች ስሜታቸው መቆጣጠር አይችሉም። ስለዚህ ከተነሳ መንገድ ሰራዊቱ አባል የተገደለበት ሰሩ ወይም ሰራዊት ምላሽ ሊሰጥ ይችላል። ስለዚህ አንዳንድ ነገሮች ስናጠርማ በተለይ የህወሓት ሰራዊት የመሸጉ ተደብቀውም ይሁን በግልጽ በሻቢያ ሰራዊት ላይ ጥቃት ሲፈጽሙ የሻቢያ ሰራዊት ደግሞ የድምድ ስምት እያደረገ ሰዎች እንደገደለ ሰምተናል። ይህ እንግዲህ በትክክል መጠራት ያለበት ነገር ነው። ችግር ግን ረተ ትግራይ ግልጽ ነው። ይሄ ደግሞ ሙሉ ለሙሉ እንድኮን እንለዋለን። ከየትም ከየት እንድንጣ ትግራይ ህዝብ ኢላማ ማድረግ
ከሰዎች ግድያ ደግሞ ሌላው አከራካሪ የሆነው መጀመሪያ የኤርትራ ወታደር ወደ ትግራይ ክልል አልገባም ወይም ድንበር አልጣሰም የሚል ነበረ። በኋላ ላይ ደግሞ ቆይቶ እሱ አከራካሪ መሆኑ ትንሽ እየቀነሰ መጣና የሰብአዊ መብት ጥሰት ነው የፈጸመው የሚል ነገር ነው ሲነሳ የቆየው። አሁን እርስዎ ደግሞ ልስ ይጠቅሱልኝ መግባት ነበረበት መከላከል ለማድረግ ብለዋልና የኤርትራ ወታደር ለመርዳት መግባቱ ሉዓላዊነትን መዳፈር አይደለም? መንግስት ግን እስካሁን ድረስ በይፋ አላመን ቦርደሩ ክፍት ነበረ፣ ጠባቂ ከሌለ ሊገቡ ይችላሉ የሚል መግለጫ ከመስጠት ውጪ ጥሪ አድርጎ የኤርትራ ወታደር ስለመግባቱም ሆነ በይፋ የኤርትራ ወታደር ኢትዮጵያ መግባቱን ያመነበት ቦታ የለም። ይሄንንስ እንዴት ያውታል የኢትዮጵያ መንግስት አለማመኑን?
እንግዲህ የኢትዮጵያ መንግስት ነው መልስ የሚሰጥበት የሚገባው። ለኢትዮጵያ መንግስት ብትጠይቂው መልሱን ከሱ ታገኛለች ብዬ ነው የምመልሰው።
አሁን የትግራይ ክልል ጊዜያዊ አስተዳደርም የኤርትራ ወታደር መውጣት አለበት የሚል አቋም ይዟል። እርስዎ መግባት ካመኑና በዚህ ደረጃ ስለ መግባቱ አስፈላጊነት ከገለጹ ስለ መውጣቱ የሚሉት ምንድን ነው?
አሁን ያለው ሁኔታ ሱዳኖችን እጃቸውን እየሰበሰቡ ነው ያሉት። ለመከላከያ ኃይላችን የኢትዮጵያ መከላከያ ሰራዊትም አካባቢውን እየተቆጣጠረ ነው ያለው። ስለዚህ የኤርትራ ወታደር ኢትዮጵያ ውስጥ ወይም ትግራይ አካባቢ መቆየት የለበትም፣ መውጣት ይኖርበታል ብዬ ነው የማምነው።
የዓለም አቀፍ ማህበረሰቡ ከዚህ በፊት ታይቶ በማይታወቅ ሁኔታ ጫና እያሳደረ ነው። የአሜሪካ መንግስት በግልጽ ጫናውን ፊት ለፊት ከመናገር ጀምሮ ማለት ነው። እና እርሶ በውጭ ሀገር የነበሩ ነበሩ፣ በውጭ ሀገር ከመኖሩትም በተጨማሪ በተመሳሳይ ቀደም ሲል የነበረው የኢትዮጵያ መንግስት ላይ ጫናዎች እንዲያድሩ ግፊት ሲያደርጉ ከነበሩ ሰው አንዱ ኖት እና እንዲህ ያሉ ጫናዎች ለሀገር ውስጥ ፖለቲካ የሚያሳድሩ ተጽዕኖ ምንድን ነው?
በእርግጥ የውጭ ጫናዎች ሀገር ውስጥ ያለው ሁኔታ አስተዋጽኦ ይኖራል። በተለይ ሰብአዊ እርዳታ ማቅረብና የተቸገረውን ህዝብ በተለይ የትግራይ ህዝብ በጣም ከተቸገረው ምንም ወንድምት ላይ ጆሮ ደግፍ እንደሚባለው ባለው ችግር ላይ ነው። ይሄ ጦርነት እንዲከሰት አድርገው ህወሓት አመራር ችግር ውስጥ የከተቱት። ስለዚህ ለዚህ የሚሆን እርዳታ ከዓለም አቀፍ ተቋማት መምጣቱ አስፈላጊ ነው፣ ተገቢም ነው። ሌላ በፖለቲካ ውስጥ ግን ጫና ማድረግ ካለባቸው ጦርነቱን ከተከሰቱ የህወሓት አመራሮች አሁን ግማሹ ታስሮ ግማሹ ሞቶ ግማሹ ሲያጋራ ያለው ላይ ተጽዕኖ እንዲፈጥሩ የሚቻል ነው። ሀገሪቱ ሰላም እንድትሰሩን ለዋላዊነት ተዋን እንዲከበር የስጋት ጣልቃ ገብነትን እንዲቆረጥ በዚህ ላይ ቢሰሩ የበለጠ ናሩ ነው ብለው።
አመሰግናለሁ ጽዮንና ዶክተር አረጋዊን። አድማጮች፣ ጥያቄና መልሶ አላበቃም። ቀጣዩ ክፍል በሌላ ምሽት ይቀርባል። ከዚሁ ጉዳይ የማይርቅ ክርክር በኢትዮጵያ የወቅቱ ሁኔታ ላይ ይዘናል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ሌሎች ዓለም አቀፍ ተቋማት ትግራይ ክልል ውስጥ የተከሰተውን ቀውስ አስመልክቶ እያንጸባረቁ ያሉት አቋም ምን ትርጉም አለው በሚል ርዕስ የተጀመረ ክርክር ነው የሚቀጥለው። የዩናይትድ ስቴትስና የኢትዮጵያ መንግስታት ምልልስ፣ ትግራይ ክልል ውስጥ አሁን ያለው ሁኔታና የሰብአዊ ረድኤት አቅርቦት እንዲሁም የሰብአዊ መብቶች ጥሰቶች ክሶች ላይ አተኩረዋል ንግግሮቹ። ተወያዮቹ አቶ ዮሐንስ አብርሃ በኢትዮጵያ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት እንዲሁም ፓሪስ፣ ብራስልስ ለ19 ዓመታት አገልግለዋል። አሁን የሚገኙት ካናዳ ሲሆን ህወሓት መራሹን የቀድሞ የትግራይ ክልላዊ መንግስትን በመወከል በውጭ አገር እንቅስቃሴ ከሚያደርግ ኮሚቴ ጋር እየሰሩ ነው። ዶክተር መሰንበት አሰፋ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ናቸው። በተጨማሪም የብሔራዊ የህግ ማሻሻያ ኮሚቴ አባልም ናቸው። ውይይቱን የመራችው ጽዮን ግርማ ነች። የክርክራቸው የመጨረሻ ክፍል ቀጥሎ ይቀርባል።
አቶ አምዶ፣ አንድ ያልመለሱት ጥያቄ አለ። አቶ ጌታነህ ከበደ የተባሉ አድማጭ የላኩልን ጥያቄ በአማራ ህዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርስዎ በፐርሰንትም አድርገው አስቀምጠውታል እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው? በዛ አካባቢ ላይ ቀደም ብሎ አሁን እርስዎ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ህዝብ ላይ ከፍተኛ ጭፍጨፋ ተፈጽሞ ከመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያሉትስ አቋም ምንድን ነው?
እኔ ለአማራ ህዝብ ያለኝ ሁኔታ ልክ እንደ ትግራይ ህዝብ፣ ልክ እንደ ሌሎች የኢትዮጵያ ህዝቦች የማየው ምክንያቱም ህዝባችን ነው። ስለዚህ የተለየ ምልከታ ያለኝም ወገናችን ነው፣ ህዝባችን ነው። ከሌላው የተቀረበ ህዝብ ተከባብሮ ተመተጋግ ነው መቀጠል እንዳለበት ነው አምናለው። የህዝብም የተለያዩ ምክንያቶች ሲጎዳም ድምፅ ሆኛለሁ፣ ድምፅ ማሰኝቻለሁ። የደረሱ ችግሮች እኔ ድምፅ ጋለችን ግን አሰምቻለሁ። ሌላው የህወሓት መርሃ ያለ ተጨፍጭፋል። እኔ የዚህ አይነት ጭፍጭፋ ከደረሰ እኔ ማስረጃ ስለሌለኝ ነው ማንኛው አካል ለፍርድ መቅረብ አለበት ወይ ነው። ምክንያቱም በህዝብ ላይ እንደዚህ አይነት ግፍ ከተፈጸመ ግፍ የሚፈጸመው አካል ወደ ፍርድ መቅረብ አለበት። ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለበት ይመስለኝ። ምክንያቱም ይሄ ህዝባችን እንኳን ይሄ የኛ ኢትዮጵያ ህዝብ አካላችን ሌላም የትኛም የዓለም ጫፍ ያለው ህዝብ እንደዚህ አይነት ግፍ እንዲደርሰው አልፈልግም። ግን ያኔ ብዙ መረጃ የለኝም። መረጃ ያለው ግን ወደ ፍርድ ቤት ማቅረብ ነው። ቢያንስ ቢያንስ የታሪክ ተወቃሽ መሆን ያለበትም አካል የዚህ አካል ማድረግ አለብን የሚል እምነት አለ።
አቶ ዩሱፍ፣ አቶ አምዶም ሲናገሩ ጥያቄዎችን ወርውረዋል እና እነዛን ጥያቄዎችም የሰጡትን ማስተያየት እስቲ ምላሽ ይስጡንና ወደ መጨረሻ ጥያቄ እንሄዳለን።
አመሰግናለሁ። እኛ እንደ አብን የተመሰረትንበት የፖለቲካ ሀሳቢ የማደራጃ መርሃችንም ትግላችንም በአጠቃላይ መንታ ትግል ነው ብለን ነው የምናስበው። እኛ የብሔር ፖለቲካ በአንድ ሀገር ውስጥ ብሔር ካልቸሩ በዚህ መገለጫዎቹ የእምነቱ የሚሆን ሌላ እሴቶቹን ክብር ሊሰጣቸው ይገባል። ይህ ምንም ጥያቄ የለም። ዳይቨርሲቲ እንደ ሀብት እንደ ሴት ነው መቆጠር ያለበት። የሚጠላ የሚናቅ ዝቅ ተደርጎ ሪፕሬዘንት የሚደረግ መሆን እንደሌለበት እናምናለን። ከዛ ውጭ ግን የብሔር ትምህርት እዚህ ሀገር ሲመጣ በዋናነት የአማራን ህዝብ እየተረገዛ በጥላቻ ትርክ ላይ መሰረት አድርጎ ስለሆነ በዚህ ምክንያት የትየለሌ ግፎች እየተፈጸሙበት ህዝብ በመሆኑ የራሱ በኢትዮጵያዊነት ማዕቀፍ የሚያደረጉት ግን ልጆች እንደዚህ ስምሪት ያደረጉት እንቅስቃሴ ሁሉ ውጤታማ ሊሆን አልቻለም። ለሰርጎ ገብም፣ ለኢንፊልትሬሽንም፣ ለተሰባሪነት የተጋለጡ በመሆናቸው አብን ስለዚህ የአማራን ህዝብ ከልዩ ጥቃት መከላከል የሚያስችል ልዩ ፓኬጅ ይዞ በአንድ በኩል የመጣ ቢሆንም ይሄ የብሔር ፖለቲካው በጊዜ ሂደት በድርድ በውይይት ዜግነት ተኮር የሆኑ ጉዳዮች ላይ ዴሞክራታይዜሽንን ስንሰራው ኢኮኖሚክ ፕሮግረስ ሲመጣ ግሎባላይዜሽንን ስንቀላቀል ካልቸር ይኖራል። ፖለቲካው ግን የሚሆነው ዜግነትና ሀገር ተኮር መሆን አለበት ማለት ነው። በአንድ ሀገር ማዕቀፍ ውስጥ የሚሰራ ፖለቲካ አይደለም የዜሮ ድምር ፖለቲካ። ሌላ ጠላት ጋር እንደሚደረግ ሁሉንም ካላጣ መፍትሄ የተከበረ አይደለም ወይም አገኝ ያለው ይህን አይደለም የሚለው ነገር መቆም አለበት ነው። በጊዜ ሂደት ኢትዮጵያዊነት ላይ መገናኘት የሚኖርብን የሚል ነው። በህግ ማዕቀፍ የሚታየው ይታያል። የሽግግር ፍትሁንም አቶ አንዶም አመላክቶታል። በአማራ ህዝብ ላይ ህዝባችን ነው እየተገጣም ካለ ወንጀለኛ ይጠየቃል፣ ፍትህን ያስፈልጋል ብለዋል። ለዚህ አመሰግናቸዋለሁ። ግን እንደዚህ ቀላል አይደለም። ለረጅም ዘመናት ሂስቶሪካሊ ሞቢላይዝ የተደረገ የጥላቻ ትርክ በምኞትና ቁጭ ብሎ በማልቀስ በይሁንታ አይሆንም እና ይህን መቀልበስ ሁለተኛ የኢትዮጵያን ነጻነት አንድነት ማረጋገጥ ሂደት የበኩላችንን እንደሻለ መወጣት ነው ማለት ነው። መንታት ድል እንደ እያካሄድ ነው ያለ ነው። አቶ አምዶም የአማራን ህዝብ መብት መከበር አለበት ብለው የማይካድራውን ጉዳይ ደግሞ ኮንቴንድ አድርገዋል። ይሄ በጣም አሳዝኖኛል በእውነት። የማይካድራ ጉዳይ የኢትዮጵያ ሰብአዊ መብት ኮሚሽን የተረጋገጠ ነው። ሰብአዊ መብት ተቋማትም ያረጋገጡት ነው። አምነስቲ ኢንተርናሽናልን ጀምሮ ማለት ነው። እነዚህ ተቋማት በማይካድራ ጉዳይ ሲናገሩ አለማመን፣ በትግራይ ህዝብ ላይ አሁን እየተፈጸመ ነው ብለው ያወጡትን ጉዳይ ደግሞ እንደ መከራከሪያ ህነት ሁሉ አስቀምጦ የመያዝ ሁኔታ አሳዛኝ ነው፣ ተገቢም አይደለም፣ መቀጠልም የለበትም ነው። ብሔራዊ ውይይትና ድርድር ስንል የትግራይ ጊዜያዊ አስተዳደርን አንስተዋል። አቶ አንዱ የኔ ሳቤ እሱ አይደለም ግራንድ የሚል ቃልም ጨምሬ ነበር። ጉዳዩ በሁለት የፖለቲካ ድርድሮች በሁለት መስተዳድሮች ጉዳይ የሚፈታ ጉዳይን አይደለም። ምን ያመላከት የህዝብ ለህዝብ ግንኙነቱን በማጠናከር ማህበራዊ የሚሆን ኢኮኖሚያዊ ትስስሮችን በማጠናከር ኢኒሽቲቭ ተወስዶ በህግ የሚመራ ሁሉንም ኢንተረስት ግሩፕ ይወክላል የሚባሉትን አደረጃጀቶች ሁሉ ያሳተፈ በምሁራን እና በህዝብ ተደግፎ የሚመራ ጨዋታ ነው ያቀረብኩት እና ትግራዊ ጊዜያዊ አስተዳደር ያለበትን ቁመና አላውቅም። ግን በዋናነት እነዚህን ቦታዎች በተመለከተ ወልቃይት እና ራያን አቋም ግን የተለየ አቋም እንደሌሉ ገልጸዋል እና የሚለያየ አይሆንም። ስለዚህ ብሔራዊ ውይይትና ድርድር ማዕቀፍ ስንል እኛ እንደ አብን የአማራ ክልል ብልጽግናና የትግራይ ክልል ጊዜ አስተዳደር የሚያደርጉት ጉዳይ አይደለም። እሱ ውይይትም ድርድርም ስምምነትም በህግ ማዕቀፍ ባላቸው ስልጣን መሰረት እንዲያደርጉ ይችላሉ። ይህ ያነሳሁት ሌላ ከፍ ያለ ህዝብን ድልድይ ሆኖ ሊያገናኝ የሚችል ዘላቂ ፍትህና መፍትሄ እልባት ሊያመጣ የሚችል ጉዳይ ነው ያነሳሁት። ሌላ ሀገራት የሚነዙ የተሞከረው ሳይንሳዊ የሆነ አሰራር ነው። የማይካድራ ጉዳይ ተካደበት አግባብ አሳዛኝ ነው። በነገራችን ላይ ይህ ነው አንዱ ችግር፣ ሰብአዊ ጥሰት፣ ሰብአዊ መብት ግድፈት እንደዚህ ዘር ማጥፋትና ዘር ማልፋት ወንጀል ሁላችንም እንደ ሰው ልንከላከለው የሚገባ ነው። በተለይ በኢትዮጵያ ህዝብነት ሊሰማን ይገባል። በመጨረሻ ግን አንድ ኢምፖርታንት ጉዳይ መናገር እንፈልገው፣ ትህነት በአማራው ላይ የፈጸመው ሰብአዊ ወንጀል እነዚህን ሁሉ መሰረት አድርጎ ሪከርድድ ነው። ወደፊት እንግዲህ እንደ ኤቪደንስ ይወጣል። ስንተያየት የጅምላ መቃብሮች ጉዳይ እኮ በሀገር ደረጃ የሚታወቅ በዓለም አቀፍ ደረጃ የሚታወቅ ነው። በአውሮፓ ሰበር ብስ እኮ ብንሄድ የወልቃይትና የራያ ስደተኛ ነው በአሳይለም ሁሉ የሚንከራተተው። ራያ እኮ በቅርብ 23 ትምህርት ቤቶች ከራያ ለማጣ በአማርኛ አትናገሩም ተብሎ ተዘግተው ቆቦ ድረስ ህዝቡ የተሰደደበት ሁኔታ ነው የነበረው። ፋይናሊ የሀይል ጉዳይም ያነሳሉ። የሀይል ጉዳይም አማራው ልዩ ሀይል የሚሆን ሚኒሻው የተንቀሳቀሰው እንደ ኢትኒክ ኮንሽስነስን በተወሰነ ደረጃ ኖሮ እንደዚህ መጠቃት የጀመረው ፖለቲካሊኛ ሞቢላይዝ ካደረግነው በኋላ መብቱ በማንነቱ እየተጠቃ መሆኑን ምንጩን ካረጋገጠ በኋላ ነው። በነገራችን ላይ ትግራይ መታወቅ ያለበት ህዝባችን ነው፣ አብረን መኖር አለብን፣ ወደፊትም መቀጠል አለብን በአንድ ሀገር ማዕቀፍ ውስጥ ብለን። ግን የጎንደር፣ የጎጃም፣ የወሎ፣ የሸዋ አቻ ነው በምስል እንጂ በህዝብ ብዛትም በማንኛውም ፓርታዊ እንትን የዚህን ድምር እና ከዚህ የገዘፍ አድርጎ ለማቅረብ አንድም ባለመሰሩ የተመከረበት አግባብ ተገቢ አይደለም። ጉዳዩን በሰከነ ሁኔታ መፍታት ያስፈልጋል። በህገ መንግስት መሰረት የሚለው ግን መደበኛ ድማ ጫማ ላይ የሚመስል ህጋዊ የሚመስል ግን ትክክል ያልሆነ የትንሽ ክልችን ድማ ጄኖሳይድ የተፈጸመበት ከህገ መንግስቱ በፊት በሽፍትነት የተወሰደን ነገር ራቲፊኬሽን የሚጠይቃቸው ስለሆነ ህግም በታሪክም በፍትህም ተደጋፊ ያልሆነ እይታ ነው ለማለት ነው።
በጣም አመሰግናለሁ ሁለታችሁንም። እንዳልኩት በጣም ብዙ ጥያቄዎች ናቸው የነበሩን፣ ግን ደግሞ ሰዓታችን እሺ አንድ ላይ ታጠቃልላላችሁ፣ ምክንያቱም መቋጨት ስላለብን አንድ ላይ ሀሳባችሁን ታጠቃልላላችሁ። እንዳልኩት በጣም ብዙ ጥያቄዎች ናቸው። ጥያቄዎቹ ያጠነጠኑት በዚህ በወሰን ጉዳይ ላይ ነው። እንዴት ነው የምትፈቷቸው? እንዴት ነው ወደ ሰላም መምጣት የሚችለው? እንዴት ነው የሚያበቃው ይሄ ጉዳይ የሚል ነው። እንግዲህ ሁለታችሁም የየራሳችሁ ቱን ሀሳብ ሰጥታችኋል። አድማጮች ያንን ሰምተዋል። ጥያቄዎችን በአንድ የሚሆን በሌላ ዳሳችኋል። አብርሃም፣ ኤልያስ፣ ሞጅቢል፣ አክመል፣ ሙልጌታ ሞላ፣ ምልአተ አማራ፣ አባይ አይ ነው፣ ጌታቸው እስከዚያ፣ እነዚህ በሙሉ በጥያቄ የተሳተፉ ናቸው። ግን ጥያቄዎቹ ተመሳሳይ ስለሆኑ ነው ስማቸውን ብቻ ጠርተን የምናልፈው። አድማጮቻችን ለሰነዘሩት ጥያቄ ለተሳተፉ በሙሉ እናመሰግናለን። ከማጠቃለላችን በፊት ግን አቶ አምዶምም አቶ ዩሱፍም የመጨረሻ ማጠቃለያ ይሄ ነው የኔ ሀሳብ፣ ይሄ ነው የኔ ሀሳብ የምትሉትን ማጠቃለያ ስጡንና ውይይት እናጠቃል። አቶ አምዶም ለእርሶ ልስጥ እድሉን።
ከጊዜው አስተዳደር ጋር በተያያዘ አረና ፓርቲ መግለጫ አውጥተዋል። ስለ ወልቃይት፣ ስለ ምዕራባዊ ዞን፣ ስለ ደቡባዊ ዞን እና ለምን በዛ ሀሳብ ሰጠህ፣ ለምን የትግራይ ድምፅ ሆንክ በሚል እኔንም አንድም ኢንጂነር አሉላ ሀብተ አብ የሚባለም ከላይ የመጣ ከአዲስ አበባ ከዚህም ገምግመን እናንተ እንድትነሱ አድርገናል የሚል መጥቷል። ይሄ የመጣው ደግሞ ለምን ከውጭ ሀገርም ጣልቃ ገብነት ገባ፣ የደረሰውን ግፍ የደረሰውን በደል ለምን ዘገባችሁ፣ መግለጫው ደግሞ ለምን ስራጭ አደረግ ተብዬም እንዲነሳ ደብዳቤ ተነግረኛል። እኔም ድምፄ ካላሰማ እዛ ከምሰራ ድምፄን እያሰማው እዚህ መታገል ለህዝቤ እና ለወገኔ መታገል እፈልጋለሁ። ሌላው ደግሞ አሁን ስለ ራያም ሰላም ሀሳብ አንስተ ነበረ። አሁን ይሄ አቶ ገዳ እንዳልጋቸው ራያ መጥተው ምን አይነት ምላሽ ሰጡ፣ ለምንድነው ተሸማቀቀው አፍረው የተመለሱት የሚል ራሳቸውን መጠየቅ ያስፈልጋል። በወልቃይት ያለውም ሰው አፈናቅሎ ግዛቴ ነው ለማለት እንዴት ይቻላል? ህዝቡ ከሌለ እንዴት ነው መሬት ብቻ የሚል የሚባለው የሚል አሰባለኝ። በአጠቃላይ ግን የትግራይ ህዝብ ብዙ ግፎች ደርሶታል። ለዚህ ግጭት ጄኖሳይድም ተፈጽሟል። በተለይ በምዕራባዊ ዘም በሌሎች በእነ አክሱም እና ሌሎች አካባቢዎችም ከህፃን እስከ ሽማግሌ እስከ 95 እድሜ ሰው ተገድለዋል። ይሄ ይዘን ዝም ማለት የለብንም። ማንኛውም የአማራ ህዝብም፣ የተቀረው ኢትዮጵያ ህዝብም፣ የትግራይ ህዝብም፣ ሌላ የዓለም ማህበረሰብ ማጋለጥ አለብን የሚል ነው። ሁለተኛው ይህን ህዝብ አፈናቅሎ ሰላምም አይገኝም፣ ፍትህም አይገኝም፣ የሚፈለገው ግዛትም አይገኝም እና ይሄ ሊታሰብበት ይገባል የሚል ነው። እንደ ህዝብም ይህን የትግራይ ህዝብ የደረሰው ግፍ በቃላት አይገለጥም። እኛ እንደ ፓርቲ መግለጫ አውጥተናል። በዚህ ምክንያትም የምክትልነት ስልጣንና ኢንጂነር አሉላም የነበረችው የኮንስትራክሽን ቢሮ ኃላፊነትም እንድናጣ ተደርጓል። ችግር የለውም። እኛ ከዚህ የኮንትራት ስልጣን በላይ ህዝባችን እናስቀድማለን። ለአብንም ሌላው የአማራ ኤሊቶችን ማስተላለፍ የምትፈልገው መልእክት እኛ አብረን የምንሆን ህዝቦች ነን። በመሬት መስፋፋት ምክንያት ህዝቡን ማፈናቀል፣ መግደል፣ ችግር መዳረግ የለብንም። ህብረተሰቡ የአማራና የትግራይ ህዝብ ወንድ ዘማች ነው። በዚህ ምክንያት እየደረሰ ያለው ግፍ በማይካድራም ያለው ትርክ ሌላ ነው። ሶስት እጥፍ አራት እጥፍ የተገደለው ትግራዋይ ነው እዛ አብዛኛ ማለት ነው እንጂ አማራ አልተገደለም ማለት አይደለም። ስለዚህ ማስተላለፍ የምፈልገው በዚች ሀገር፣ በዚች ክልል፣ በዚች ህዝብ እየደረሰ ያለው ግፍ መቆም አለበት። የፌዴራል መንግስትም የህግ የበላይነት አከብራለሁ ብሎ ተንቀሳቅሷል። አሁን ግን መሬቱን ተፈናቅለዋል፣ ህግም የለም። ህዝቡን ተፈናቅለዋል፣ መሬቱን ተወረዋል። እና የት አለ ህግን ማለት ፈልጋለሁ ህግን አስከበር ከሆነ ለምንድን ነው ወደ ነባር አስተዳደር የማይመለስ የሚያቀ ጠይቄ ማለት ፈልጋለሁ። አመሰግናለሁ።
አቶ ይሱፍ አጠር አድርገው እርሶም ያጠቃሉልንና
መጀመሪያ አንድን ችግር ዘላቂ ልባት ያስፈልጋል የሚል አቋም አለ። የችግሩን ጥልቀትና መነሻ ተረኩር ሁሉ ጠንቅቆ ማወቅ ያስፈልጋል። የብሔር ዘር ተኮር ፖለቲካ እዚህ ሀገር በተለያዩ ኢንቴሊጀንሻ እና ውጭ ወደ ኢትዮጵያ ፖለቲካ ማዕቀፍ መምጣቱ ነው የኢትዮጵያን የፖለቲካ ባህል ስሪቱ ፊት እዚህ ደረጃ ውስጥ ያስገባው ብለን ነው የምናምነው። እኛ የዘር ፖለቲካ ወይም ብሔርን መሰረት ያደረገ ፖለቲካ ከሃይማኖት ፖለቲካ እየተለየ የመከራከሪያ አይነት ሊቀርብበት አይችልም። አንድን ሰው በአማራ፣ በትግራይ፣ በኦሮሞ መደራጀት ትችላለህ፣ ከዛም በኋላ በዚሁ ስልጣን ትይዛለህ የሚል ፖለቲካ አምብረሽ በሃይማኖት ተደራጅተ የመንግስት ስልጣን አትይዝም የሚለው ኢንጀስቲሽን ራሱ ውድቅ ነው የሚያደርግብሽ። ስለዚህ ኮንስቲቱሽናል ዴሞክራሲ በረጅም ሂደት በመሀት ጨራሽ ከተቀናጀ ትግል እዚህ ሀገር መስፈን አለበት። ግለሰብ ፖለቲካ ማለት ነው። እኛ እንደ አድን የአማራ አደረጃጀት ታክቲካሊ ወደ ኢትዮጵያ መዳረሻ ነው፣ የመቋቋሚያ መንገድ ነው። ከደምን ህዝባችን ተለይቶ ተቃጠትን ምዕራፍ ለመዝጋት ነው ነው የማይቀብረን ጉዳይ ዝም ብሎ የተቀላቀለ ግድያ አይደለም። ታርጌትድ ነው፣ አማራ ነው የተጠቀ ፕራይመሪ ኮዛሊቲስ ይኖራሉ ወይም አማራ ስሌት እየተባሉ ልክ ማንኛውም ጄኖሳይድ በሚፈጸምበት ጊዜ ትራፍ ውስጥ እንደሚወድ ህዝብ ነው መታየት ያለበት። ተጋብተሃል፣ ተዋልደሃል፣ አብረነ ለዚሽን ፓርቲ አለ ምናምን እየተባለ የሚደረግ ጉዳይ ካልሆነ ዋናው ጉዳይ አማራውን የማጥፋት ጉዳይ ነው። ደግሞ በወንጀል ጉዳይም ከአሁኑ ጌኖስ ክማኒቲ ከጄኖሳይድ ለ 1948 ጄኖሳይድ ኮንቬንሽን ብለን ያኛው በሰብአዊነት ላይ በህዝብ ላይ የተካሄደ ጥፋት ነው ምንም መለያ አስቀምጭም። ጄኖሳይድ ግን የሆነ ዘርን ወይም እምነት ተኮር ጥቃት መሆኑን መተማመን አለብን። ሪከርድድ ነው። ስለዚህ ወደ ዋናው መቋጫ ስመጣ በሀገር እዚህ በሀገራዊ ማዕቀፍ ውስጥ ካልቸራል ዳይቨርሲቲ እንጂ ሌላ ሀገር በሚባል ደረጃ የምናመልከው ጂኦግራፊ የሚሆን ስብስብ ሊኖር አይገባም። በህዝቦች መካከል ያለው ግንኙነት በቀላሉም አይበጠትም፣ ግን የሻከረውንም ደግሞ በቀላሉ ማስተካከል አይቻልም። ሳይንሳዊ ዲስፕሊን እንደሆነ በፍትሁም በመርሁም ህገ መንግስቱም ህገ መንግስት ሊመስል በህጉ ለሁን ህገ መንግስት ሳይሆን እሱ እኛ የሚቃወም በሌላ ሰፊ ግራም ስላለ ህዝቦች አብሮ መኖር አስፈላጊ ነው። ሰፌሽን ለምሳሌ መገንጠል ከብሔር ፖለቲካ ጋር
አቶ ዩሱፍ ማጠቃለያ ስለሆነ ጠቅለል አድርገው ሀሳቦትን ቢነግሩንና ብናጠቃለው። ምክንያቱም አዳዲስ ውይይት
መገንጠል እንደ ፍቻ አይደለም፣ ህዝቡ መኖሩን ይቀጥላል። ቻው ቻው ተባብሎ መለያየት አይችልም። ስለዚህ በመጨረሻ ግን ማስታወስ የምፈልገው አንድ ችግር ሲመጣ መሰረታዊ ችግር ከተፈጸመ አዙሪት ውስጥ ሳይክል ውስጥ ቪሽ ሳይክል ውስጥ የማስገባት እድል አለው። አሁን በትግራዊ ላይ ችግር ተፈጥሯል የሚለው ጉዳይ መነሻው በትግራይ ህዝብ ስም የተደራጁ ጽንፈኛ የኢኮኖሚክ ስብስቦች በህዝብና በፖለቲካ ደረጃጀት ላይ ሲፈጽሙ የኖሩበት ሳይክል አካል ነው ተደርጎ መቆጠር ያለበት። ትግራይ ህዝብ አሁን አማራው ክፍል ውስጥ የሚኖረው መጠበቅ አለበት። ይህ አብን ማጠናከው የሚሰራበት ጉዳይ ይሆናል ነው። የትግራይ ህዝብ ያለበትን ሁኔታ እንገነዘባለን፣ እናዝናለን። አንዱ በፖለቲካ ሞኖፖሊ ጽንፈኛ አካልና ዘረኛ አካል የትግራይን ህዝብ የፖለቲካ ስፔስ ሞኖፖላይዝ አድርጎት ስለኖረ የተለየ ድምፅ ማሰማት ባለመቻላቸው አጓጉል ፍረጃ ሰለባ ሆኗል ብለን እናምናለን። ይህንን እያሻሻልን ህዝቡን በማገናኘት አንድ ነገር ወደዚህ ወደዛ የሚለው ጉዳይ ራሱ አሳሳቢ ወደማይሆንበት ደረጃ በረጅም ጊዜ መደሻለን። ፖለቲካችን የነበረበትን አስበን የአሁኑንና የወደፊት ፐርሜን ስናደርግ ለእኛ እድሜ ብቻ ሳይሆን ለልጆቻችንና ለልጆቻችን የምትናገር የመስፈር ጉዳይ ላይ ማተኩር ነው። ማረና ምንም ነገር ይማትረንፈል።
ሁለታችሁንም በጣም አመሰግናለሁ። እንግዲህ እንደ ጥያቄዎቹ የተለያየ መሆን ሀሳቡ በተንተን ብሎ የቀረበ ነገር አለው፣ ግን ደግሞ ከአደረጋችሁት ውይይት አቋማችሁን ለመረዳት የሚያስችል ምላሽ ሰጥታችኋል። ሁለታችሁንም እጅግ አድርጌ አመሰግናለሁ። አቶ አምዶም ገብረስላሴ የአረና ትግራይ ለዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ፣ እንግዲህ ቀደም ብዬ የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ በሚል አስተዋውቂዎት ነበር። አሁን ከዛ ኃላፊነቶት ላይ መነሳቶትን እንግዲህ አሁን ተረድተናል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂምም ሁለታችሁም አድማጮች ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ሆናችሁ ስለተገኛችሁ እናመሰግናለን። በሌላ ጊዜ ደግሞ ሰፋ ያለ ሰዓት ይዘን ውይይቱን እንቀጥላለን። ለዛሬ በጣም አመሰግናለሁ።
እናመሰግናለን።
አመሰግናለሁ አቶ ዮሐንስ አብርሃን፣ ዶክተር መሰንበት አሰፋን እንዲሁም ጽዮን። ተከታዩ ዘገባ ወደ ፀሐይ ይወስደናል። የኢትዮጵያ አቪዬሽን አጀማመር። በኢትዮጵያ የአገር ውስጥ ቋንቋ በወጉ ያልተጻፈው ከ1921 እስከ 1928 ዓመተ ምህረት ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፕቴን ዘላለም አንዳርጌ ተጽፎ ወጥቷል። መጽሐፉ ፀሐይ የተባለችና በ1928 ዓመተ ምህረት ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደችን አይሮፕላን የሚያስተዋውቅ ሲሆን አሁን የትና በምን ሁኔታ ላይ እንዳለችም በዝርዝር ይተርካል። ስምኝሽ የቆየ ከካፕቴን ዘላለም ጋር ተወያይታለች። አዳምጧቸው።
መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግልሃል?
34 ዓመት አየር መንገድ አገልግያለሁ። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በእድገት ወደ ካፕቴንነት ተዘዋውሬ በተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት 10 ዓመት ቅድም ደግሞ የቦይንግ 777 እና የቦይንግ 787 ዋና አብራሪ ካፕቴን ሆኜ የምወደውና የማፈቅረውን ድርጅቴን እያገለገልኩ ነው።
ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል?
የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ ያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበል ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ።
መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደርጓለህ እና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር?
በመጽሐፉ ላይም ጠቅሻለሁ የአውሮፕላን አገባብ እንዴት እንደነበረ። በ1921 ዓ.ም ነው ኢትዮጵያ ለመጀመሪያ ጊዜ የገባው። ነሐሴ 12 1921 ዓ.ም ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ 3 አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የ32 ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አይሮፕላን ጁንከርስ 33 የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አውሮፕላኖች ነበሩ። እነዚህን ሁለት አውሮፕላኖች በሚያዙበት ጊዜ ኮንትራት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርሟቸው ነው የመጡ። ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው 7 የሚሆኑ ተማሪዎች ነበሩ የተመለመሉት።
መጽሐፉ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አውሮፕላን ስም ነው እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አውሮፕላን የመስራት አቅም ነበራት?
ጥሩ ጥያቄ በብዙዎቻችሁ አእምሮ ውስጥ እየተጉላላ ይመስለኛል። ካፕቴን ዘላለም መልስ አላቸው ለቅምሻ ይህችን ካስደመጥናችሁ። ለነገሩ ጊዜውም አልበቃንም እና በሌላ ዝግጅት ሙሉውን ይዛ ትመለሳለች ሊልኝ። ለዛሬው ካፕቴን ዘላለምንም ስምኝሽንም አመሰግናለሁ። የተከበራችሁ አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 በኢትዮጵያ እየበረታ ነው። በየቀኑ የሚሞተው ሰው ቁጥር ከ20 እያሻቀበ ነው። እርስዎም ዘወትር አደጋ ላይ ነው። ሊያቆሙት ግን ይችላሉ። ከመጠንቀቅ አይቦዝኑ። ሰላም ጤና ይስጥልኝ። በደህና ደሩ።